የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ የካቲት 20 2015 ዓ.ም ዝግጅታችን ጀመረ። በአፋር ክልል በወባ የሚያዙ ሰዎች ቁጥር እየጨመረ መሆኑን የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ የማህበራዊ ሚዲያ መዘጋት በበይነ መረብ ግብይትን በማስተጓጎሉ ኢኮኖሚያዊ ተጽዕኖ እያደረሰ መሆኑን ባለሙያዎች ተናገሩ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። በደቡብ ጣሊያን ባህር ዳርቻ ፍልሰተኞችን የያዘ ከእንጨት የተሠራ ጀልባ ትናንት እሁድ ከቋጥኝ ጋር ተጋጭቶ 12 ሕፃናትን ጨምሮ ቢያንስ 59 መሞታቸውን ባለሥልጣናት አስታውቀዋል። ወደ አውሮፓ ሲሻገሩ የነበሩትን ፍልሰተኞች የያዘው ጀልባ ፍርስራሽ በደቡብ ጣሊያን ባህር ዳርቻ ትናንት ሲንሳፈፍ ተገኝቷል ሲል ሮይተርስ ዘግቧል። የአንድ ወር ብቻ ዕድሜ ያለው ሕፃን ከአደጋው ከተረፉትና ቀድሞ ከተገኙት መካከል አንዱ ነው ተብሏል። ጀልባው ከአራት ቀናት በፊት ከቱርክ ተነስቶ እንደነበር የጣሊያን ፖሊስ አስታውቋል። ጀልባው ከአፍጋኒስታንና ኢራን የመጡትን ጨምሮ 200 ፍልሰተኞችን ይዞ እንደነበር ታውቋል። እስከ 30 የሚሆኑ ሰዎች አሁንም ሊገኙ እንዳልቻሉ የጣሊያን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። የአውሮፓ ድንበር ጠባቂዎችና የጣሊያን ፖሊስ ጀልባዋን ከአንድ ቀን በፊት አይተዋት የነበረ ቢሆንም ጠልፎ ወደ ዳር እንዲያወጣ የተላከው ቡድን ግን በአደገኛው ወጀብ ምክንያት ሙከራው ሳይሳካለት ቀርቷል። ወደ አውሮፓ መሻገር ለሚሞክሩ ፍልሰተኞች ጣሊያን የመግቢያ በር ነች። የተባበሩት መንግስታት የጠፉ ፍልሰተኞች ፕሮጀክት እንደሚለው ባለፉት ሁለት ወራት ብቻ 220 ፍልሰተኞች በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል አሊያም ጠፍተዋል። በኬንያ የሚገኙ በድርቅ የተጠቁ ሰዎችን ትናንት እሁድ የጎበኙት የአሜሪካ ቀዳማዊ እመቤት ጂል ባይደን ባለጸጋ አገራት በከፍተኛ ድርቅና ቸነፈር ለተጠቃው የአፍሪካ ቀንድ አካባቢ ተጨማሪ ልገሳ እንዲያደርጉ ጥሪ አድርገዋል። የሁለት አፍሪካ አገራት ጉብኝታቸውን ትናንት ያጠናቀቁት ጂል ባይደን በኢትዮጵያ፣ ኬንያና ሶማሊያ የ22 ሚሊዮን ሰዎችን ሕይወት አደጋ ላይ ለጣለው ድርቅና ቸነፈር ትኩረት እንዲደረግ ጥሪ አድርገዋል። በሚሊዮን የሚቆጠሩ ከብቶችን ሕይወት ከቀጠፈውና ሰብልን ካጠፋው ድርቅና ቸነፈር የሰዎችን ሕይወት ለመታደግ አሜሪካ ከፍተኛውን እርዳታ ለግሳለች ብለዋል። እኛ ብቻ መሆን የለብንም፣ ሌሎች አገሮችም ሊረዱ ይገባል ብለዋል ጂል ባይደን። እንዳለመታደል ሆኖ በዩክሬን ጦርነት አለ፣ በቱርክም የመሬት መናወጥ ተከስቷል። በመሆኑም የዓለም ትኩረት ተበታትኗል፣ እዚህ ግን ሰዎች እየተራቡ ነው ሲሉ አክለዋል ቀዳማዊ እመቤቷ። በድርቁ የተጠቁት ቤተሰቦች የሚሉትንም አድምጠዋል ጂል ባይደን። ቀዳማዊ እመቤት ጂል ባይደን በናሚቢያ እና በኬንያ ያደረጉትን ጉብኝት ባለፈው ታህሳስ ዋሽንግተን ዲሲ ውስጥ በተደረገው የዩኤስ አሜሪካ መሪዎች ጉባኤ ላይ ፕሬዚደንት ጆ ባይደን አገራቸው ለአፍሪካ ልዩ ትኩረት መስጠት እንደምትጀምር በገቡት ቃል መሠረት የተደረገ ነው ተብሏል። መፈናቀልና ጠኔ እየከፋ በመሆኑ አንድ ሦስተኛ የሚሆነው የሱዳን ሕዝብ በያዝነው ዓመት ሰብአዊ እርዳታ ይሻል ሲል የተባበሩት መንግሥታት ድርጅት አስታውቋል። በምግብ እጥረት የተጎዱ ሰዎች ቁጥር ለተከታታይ ሦስተኛ ዓመት ጨምሮ ታይቷል ሲል በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ያወጣው ሪፖርት አመልክቷል። ከአምስት ዓመት ዕድሜ በታች ያሉ 4 ሚሊዮን ሕፃናት እንዲሁም ነፍሰ ጡርና አጥቢ እናቶች ለጉዳት ከተጋለጡት ግንባር ቀደሙ ናቸው ያለው የኦቻ ሪፖርት ሕይወት አድን ተመጣጣኝ ምግብ በዚህ ዓመት ያስፈልጋቸዋል ሲል አሳስቧል። ከሁለት አመታት በፊት የተፈጸመውን ወታደራዊ መፈንቅለ መንግስት ተከትሎ ዓለም አቀፍ የሰብአዊ እርዳታ በመቋረጡ ቀድሞውንም በረድኤት ድርጅቶች እገዛ ስትታዘግም የነበረችው ሱዳን ችግር ውስጥ ወድቃለች። 15.5 ሚሊዮን የሚሆነው ወይም ከሶስት እጅ አንዱ የሚሆነው የሱዳን ህዝብ በዚህ አመት ሰብአዊ እርዳታ እንደሚሻልና ቁጥሩም ካለፈው አመት ጋር ሲነጻጸር በ1.5 ሚሊዮን መጨመሩን ቢሮ አስታውቋል። በአገሪቱ ያለው የህክምናና የውሃ አቅርቦት አሳሳቢ ነው መባሉንም የኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ባለፈው ቅዳሜ በናይጄሪያ የተደረገው ምርጫ በመቆጠር ላይ ሲሆን ፒተር ኦቢ የተባሉ ፕሬዚዳንታዊ ተወዳዳሪ የሌጎስን ግዛት እንዳሸነፉ ዛሬ ሰኞ ቀድመው የወጡ ውጤቶች አሳይተዋል። የሰራተኛ ፓርቲ ወኪልና ለፖለቲካው መድረክ አዲስ የሆኑት ፒተር ኦቢ ሌጎስን ማሸነፍ ላለፉት 20 ዓመታት ፖለቲካውን ተቆጣጥረዋት የነበሩትን ሁለት ፓርቲዎች የተገዳደረ ነው ተብሏል። የተሰናባቹ ፕሬዚደንት ሙሐመዱ ቡሃሪ የሆነው ገዢው ኦል ፕሮግሬሲቭ ኮንግረስ እና ዋናው ተቃዋሚ ህዝባዊ ዲሞክራሲያዊ ፓርቲ ናይጄሪያ ከወታደራዊ አገዛዝ ከተላቀቀችበት እንደ አውሮፓውያን አቆጣጠር 1999 ጀምሮ አገሪቱን ሲያስተዳድሩ ቆይተዋል። በሰሜን በምትገኘውና ፖርት ሃርኮርት በተሰኘችው ከተማ በደርዘን የሚቆጠሩ ድምፅ ሰጪዎች የምርጫ አስፈጻሚዎች ጥቅም ላይ ያልዋሉትን ድምፅ መስጫ ወረቀቶች እንዲያቃጥሉ ሲወተውቱ ተስተውለዋል። ወረቀቱ በስህተት እንዳይቆጠር እየተከላከልን ነው ሲሉ ተደምጠዋል። ድምፅ አሰጣጡ በአብዛኛው ሰላማዊ እንደነበር ሲነገር፣ ውጤቶችን ወደ ማዕከላዊ ቢሮው አውታር ላይ የመጫኑ ሂደት ግን መዘግየት ታይቶበታል ሲል ኤኤፍፒ ዘግቧል። ናይጄሪያውያን በተጨማሪም በቅዳሜው ምርጫ የተወካዮች ምክር ቤትንና የሕግ መወሰኛ ምክር ቤት አባላትን ለመምረጥ ድምፅ ሰጥተዋል። 90 ሚሊዮን የሚሆኑ ድምፅ ሰጪዎች ባሏት ናይጄሪያ አዲሱ ፕሬዚደንት አገሪቱን ከተባባሰው የጸጥታ ችግር፣ የኢኮኖሚ ቀውስና ድህነት እንዲታደጋቸው ዜጎቿ ይሻሉ። ናይጄሪያውያን የሚመርጡት አገሪቱ በአክራሪዎችና ተገንጣዮች ጥቃት የደረሰባት የተዳከመ ኢኮኖሚ ባለበትና ድህነት በተሰራፋበት ወቅት በመሆኑ ለለውጥ ያለው ጉጉት ከፍተኛ ነው ተብሏል። የሰብአዊ መብቶች ድንጋጌ ከተፈረመና ከወጣ ከ75 ዓመታት በኋላም ጥሰቱ እየተባባሰና የነበሩት መሻሻሎችም ወደ ኋላ እየተቀለበሱ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ ተናግረዋል። በዩክሬን እየተካሄደ ያለውን ጦርነት እንዲሁም በዓለም እየጨመረ የመጣውን ድህነት፣ ረሃብና የአየር ንብረት ለውጥ የሚያስከትላቸው አደጋዎችን በመጥቀስ የተናገሩት ዋና ጸሐፊው የሰብአዊ መብት ድንጋጌው ከሁሉም አቅጣጫዎች ጥቃት እየደረሰበት ነው ብለዋል። አንዳንድ መንግስታት ይሸራረፉታል፣ ሌሎች ደግሞ ይደፈጥጡታል ሲሉ ጉተሬዝ በተመድ የሰብአዊ መብቶች ምክር ቤት ዓመታዊ ስብሰባ ላይ ተናግረዋል። ሩሲያ በዩክሬን ላይ በፈጸመችው ወረራ ምክንያት ከፍተኛው የሰብአዊ መብት ረገጣ የታየበት እንደሆነና ከፍተኛ ሞት፣ ውድመት እንዲሁም መፈናቀል የተመዘገበበት ነው ብለዋል ጉተሬዝ። ባለፈው ምዕተ ዓመት በሰብአዊ መብት መከበር ላይ የታዩ መሻሻሎች ቢኖሩም መቀጠል ሲገባው ወደ ኋላ ተንሸራቷል ሲሉ ተደምጠዋል ጉተሬዝ። በሰብአዊ መብት ስብሰባው ላይ ሩሲያ በዩክሬን ላይ የከፈተችው ወረራ ዋናው መነጋገሪያ ይሆናል ተብሏል። ሞስኮቭ ምክትል የውጭ ጉዳይ ሚኒስትሯን ሰርጌይ ሪያብኮቭን ሐሙስ ወደ ምክር ቤቱ እንደምትልክ ታውቋል። የስብሰባው ተሳታፊዎች የሰርጌይ ሪያብኮንን ንግግር ረግጠው እንዲወጡ መንግሥታዊ ያልሆኑ ድርጅቶች ጥሪ በማድረግ ላይ ቢሆኑም ባለፈው ዓመት በሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ላይ የተደረገው ረግጦ የመውጣት ላይደገም ይችላል ሲሉ ታዛቢዎች ተናግረዋል። ዩክሬን ውስጥ የተፈጸመ ነው የሚባለውን የጦር ወንጀል የሚያጣራው ቡድን ሥራውን እንዲቀጥል የውሳኔ ሐሳብ እንደሚደረስ ይጠበቃል። ቡድኑ ከዚህ ቀደም በዩክሬን በከፍተኛ ደረጃ የጦር ወንጀል ተፈጽሟል ሲል ማስታወቁ ይታወሳል። በመጨረሻም አድማጮች፣ በአፍሪካ ትልቁ ነው የተባለለት የፊልም ፌስቲቫል በቡርኪና ፋሶ መዲና ዋጋዱጉ በመካሄድ ላይ ነው። በፖለቲካ ትርምስና በእስልምና አክራሪዎች ምክንያት 2 ሚሊዮን የሚሆኑ ዜጎቿ በተፈናቀሉበት ቡርኪና ፋሶ ቅዳሜ የተጀመረው የፊልም ፌስቲቫል ተስፋ የሚሰጥ ነው ተብሏል። ለሁለት ሳምንታት ሰዎች ይገናኛሉ፣ ሲኒማም አብረው ይመለከታሉ። የቡርኪና ፋሶ ሰዎች ዓለም እንዳልረሳቸው እንዲረዱ ያደርጋል ብላለች ቡርኪናቤዋ ተዋናይ ማይሙና ንዳይ። ከ15,000 በላይ የሚሆኑ ከናይጄሪያ፣ ሴኔጋል እና አይቮሪኮስት የመጡ ጎብኚዎች፣ ተዋናዮችና የሥነ ጥበብ ባለሙያዎች በፌስቲቫሉ ላይ ይገኛሉ ተብሏል። 1,300 ፊልሞች ከ35 የአፍሪካ አገራት ለውድድር የተላኩ ሲሆን 100 የሚሆኑት ለሽልማት እንደታጩ ታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁ አምሹ። መልካም ምሽት።
of America. እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 22 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። በሰሜን ኢትዮጵያው ጦርነት በአፋር ክልል የጤና ተቋማት ላይ ያደረሰው ውድመትና ዘረፋ በወባ መከላከልና ላይ ተጽዕኖ እንዳሳደረ የክልሉ ጤና ቢሮ አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ባወጣው መግለጫ የወባ ስርጭቱ በአፋር ክልል እየጨመረ መምጣቱን አስታውቋል። መስፍን አራጌ ዝርዝር አለው።
የክልሉ ጤና ቢሮ ምክትል ኃላፊ ዊቲ ካኖሬ ለአሜሪካ ድምጽ እንደገለጹት አካባቢው ወባማ ቢሆንም ከሰሜኑ ጦርነት ጋር ተያይዞ የደረሰው የጤና ተቋማት ውድመትና ዘረፋ የወባ መከላከል ሂደቱን በማስተጓጎል ችግሩን አባብሶታል። ተቋማቱን ስራ ለማስጀመር ጥረቶች ቢደረጉም ከችግሩ ስፋት አንጻር በተፈለገው መጠንና ፍጥነት ወደ ቀድሞ አገልግሎት የመስጠት አቅማቸው መመለስ አለመቻሉን ጠቅሰዋል።
በዚህ በጦርነት ምክንያት ሄልት ጤና ተቋማት አብዛኛው ጉዳት ደርሶባቸዋል። ስፔሻሊ ሶስት ዞን በዚህ አፌክት ሆኗል። ኢንስቲቱሽኖች ጥቅም በማይሰጡበት ደረጃ ላይ ነበር የደረሱት። ዞኖች ዞን ሁለት እና ዞን አራት፣ ዞን አንድ ግማሹ፣ ዞን አምስትም ማለት ነው። ጤና ተቋማት በጊዜ መስጠት በላብራቶሪም በመድኃኒትም በቃ በአቅራቢያው ስላልነበረ እንኳን መድኃኒት ሊሰጥበት ሁኔታ ቀርቶ ተቋማት እንዳለ ዳሜጅ በሆኑበት ደረጃ ላይ ነበር የደረሱት እና እነዚያም ጤና ተቋማት ወደ ስራ ለማስገባት ክልሉ ከፓርትነር ሚኒስትር ፌርዝን የሚችለው አድርጓል። ግን ከደረሰው ጉዳት አንጻር ከአቅማችን በላይ ነው የሆነው።
በቢሮው የወባ መከላከል ቴክኒክ አማካሪ ጀማል አህመድ በበኩላቸው የወባ ስርጭቱ ካለፉት ዓመታት ጋር ሲነጻጸር ጭማሪ ያሳያል ብለዋል።
ለምሳሌ ግጭቱ ባልነበረባቸው ዞን ሶስት፣ ዞን አንድ፣ ዞን አምስት ወረዳዎች ላይ ከባለፈው ዓመት አንጻር ጭማሪ ያሳያል። አንዳንድ ዝቅተኛ ኬዝ ሪፖርት የሚያደርጉ የነበሩ ወረዳዎችም ኬዙ ጨምሮ ሪፖርት እያደረጉ ያሉበት ሁኔታ አለ ማለት ነው። ግን ወረርሽኝ የተከሰተባቸው ወረዳዎች በወቅቱ ከመስከረም ጀምሮ የፎሎው እየተደረጉ ነው ሪፖርት የሚቀርባቸው ወረዳዎች ማለት ነው። እነዚያ ላይ ከጤና ሚኒስቴር ጋር በመነጋገር አጎበርን በማስመጣት ከተለያዩ ቦታዎችም በጣም ችግሩ ያለባቸው ቀበሌዎችን በመለየት የአጎበር ስርጭት እንዲካሄድ በተለየ ሁኔታ የመድኃኒትና የምርመራ ኪቶች ግብአት እንዲኖር እነዚ አካባቢዎች ላይ ሪስፖንስ እየተሰጠ ይገኛል ማለት ነው።
ከሐምሌ 2014 እስከ ጥር 2015 ዓ.ም ባሉት ጊዜያት ውስጥ በክልሉ የወባ ምርመራ ከተደረገላቸው 315,781 ሰዎች 108,509 ወባ እንደተገኘባቸው ከቢሮው እየደረሰን መረጃ ያመለክታል። በሳምንት ሊገኝ ይችላል ተብሎ ከሚጠበቀው የወባ ተያዦች ቁጥር አንጻር በጤና ተቋማት የሚስተናገደው በእጥፍ የመጨመር አዝማሚያ ማሳየቱ ችግሩን አሳሳቢ አድርገዋል። እንደ አማካሪው
የተሟላ መረጃ ባይሆንም ለጊዜው ለምሳሌ እስከ የካቲት አጋማሽ ድረስ የነበረው ሪፖርት ለምሳሌ ባለፈው ዓመት በተመሳሳይ ወቅት 1400 አካባቢ ኬዝ ሪፖርት ሲደረግ ነበረ እንደ ክልል። አሁን ደግሞ 2700 አካባቢ ኬዞች ሪፖርት ተደርጓል በሳምንት ማለት ነው። ጃንዋሪ መጀመሪያ አካባቢ ላይ በሳምንት 3000 ኬዞች ሪፖርት እንደይደረግ ነበር ማለት ነው፣ ሁሉም ወረዳ ማለት ነው። አሁን ትንሽ ደግሞ በዚህ የአጋማሽ አካባቢ ወደ የካቲት ሲመጣ ደግሞ ዊክ ሲክስ የሚባለው አካባቢ በደብሌች አቆጣጠር ወደ 2400 ሳምቲንግ አካባቢ ሪፖርት እየመጣልን ነው ማለት ነው።
በጦርነት ጉዳት ደርሶበታል የተባለው የከልዋን መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር መላኩ ደጎ በተለይ ከወር በፊት ሆስፒታሉ መቀበል ከሚችለው በላይ የወባ ህሙማንን ሲያስተናግድ መቆየቱን ይናገራሉ።
አካባቢውም የወባ ወረርሽኝ የሚከሰትበት ኤሪያ እንደመሆኑ መጠን ላለፉት 3-4 ወራት ከፍተኛ በሚባል ደረጃ የወባ ስርጭት የነበረበት ጊዜ ነበር። በሳምንት 300-400 ታካሚ የምናይበት ጊዜ ነበር።
በርካታ ቁጥር ያላቸው የወባ ታካሚዎች ወደ ሆስፒታሉ መምጣታቸውን ተከትሎ ሌሎች የጤና አገልግሎቶች ላይ ተጽዕኖ አሳርፎ እንደነበርም ጠቁመዋል።
እንዳጋጣሚ ሆኖ ስርዓተ ውደቱን ጠብቆ ወባ የሚከሰትበት ወቅት ላይ ነው ከጦርነት መልስ ስራ የጀመርነው እና አብዛኛውን በአካባቢው ዞናችን የሚገኙ ጤና ጣቢያም ሆነ ጤና ኬላ ናቸውም በሚባል ደረጃ ስራ ላይ አልነበሩምና ብቸኛው ስራ ላይ የነበረው ፋሲሊቲኛው ሆስፒታል ነበር። በዛ ሰዓት እውነት ነው ሌላውንም ታካሚ ማስተናገድ ወይም በበቂ ሁኔታ ማስተናገድ በማይቻልበት መልኩ ተጽዕኖ ፈጥሮ ነበር።
ዶክተር መላኩ በወባ የሚያዙ ሰዎች ቁጥር እየቀነሰ ቢመጣም ከወትሮው በተለየ መልኩ በመቶዎች የሚቆጠሩ የወባ ህሙማንን በሳምንት ማስተናገዳቸው እንዳልቀረ አብራርተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት ኦቻም የወባ ወረርሽኙ የአፋር ክልልን እየተፈታተነው እንደሆነ ገልጿል። ጥር 30 2015 ዓ.ም ጨምሮ ባለው አንድ ሳምንት ብቻ በ36 ወረዳዎች ወባ የተገኘባቸው ሰዎች ቁጥር 3600 ደርሶ እንደነበር አመልክቷል። ይህም የሰባት በመቶ እድገት አለው እንደማብራሪያው። ጦርነቱ በጤና ተቋማቱ አገልግሎት አሰጣጥ ላይ ካስከተለው ተጽዕኖ በተጨማሪ የተፈጥሮ አደጋንና የግብአት እጥረትን ለችግሩ መባባስ እንደ ምክንያት ያነሳሉ ምክትል ቢሮ ኃላፊው አቶ ዊቲካ።
ክልሉ እንግዲህ በዚህ ሁለት ዓመት በጦርነቱ ብቻ አይደለም፣ በድራውትም በጎርፍም በአንበጣ መንጋም ይጠቃ ክልል ነው። ጎርፍም ደግሞ 16 ወረዳ መሆን አዋሽ ዳር ነው ያሉት እና እነዚያ በጎርፍ ምክንያት ውሃ በመተራቀሙ ምክንያት ለወባ ርቢ ምቹ ሁኔታ ፈጥሯል። የወባ ርጭት መደረግ ነበረበት በየወረዳዎቹ፣ ይህም አልሆንም። ካለው አቅም አንጻር ክልሉ ሰባት ወረዳዎችን ብቻ ነው ከበሬ አረብ ሚኒስትር ኦፍ ሄልዝም እና ካለው ግባት አንጻር ካለው ባጀት ሶስት አንጻር ሁሉንም ባሉ ወረዳዎች ላይ ያው ርጭት መደረግ አልተቻለም።
የከለዋን መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተርም ቢሟሉ ያሉትን ግብአት ጠቅሰዋል።
በኬሚካል የተነከሩ አጎበሮች ምናምን ፈርስት ላይን ፕሬቨንሽን ሜቶዶቹ በአጋር ድርጅትም በክልሉ መንግስትም የቀረበልን ቢሆንም አሁን ላይ እንደ መጀመሪያ ደረጃ ሆስፒታል የወባ ምርመራ ይደረግ የሚለው በማይክሮስኮፕ እንዲደረግ ነው ስታንዳርዱ አቅጣጫ የሚያስቀምጠው እና ለማይክሮስኮፕ ለመስራት የሚያገለግሉ አንዳንድ ግብአቶች በክልል ደረጃ የሌሉበት ሁኔታ አለ እና እሱንም ላይክ መጨረሻ መሄድ የምንችለው እስከ ክልል ነው። በክልል ደረጃም በግዥ የማይመጡ በፕሮግራም የሚመጡ አንዳንድ እቃዎች አሉ እና እነሱንም እየጠየቅን ነው።
የመድኃኒት እጥረት መኖሩን የሚያረጋግጡት አቶ ጀማል ደግሞ በመፍትሄው ዙሪያ ከሚመለከተው መድኃኒት አቅራቢ ተቋም ጋር ምክክር እያደረጉ መሆናቸውን አስታውቀዋል።
የመድኃኒቱ አቅርቦት ከኬዙ አንጻር ተመጣጣኝ አይደለም፣ በየቦታዎች ግብአት እጥረት እንዳለ ይነሳል። ይህም ደግሞ ከኢብሳ ጋር እየተወያየን እየተነጋገርን በተለይ አቅርቦቱ መስተካከል ያለበት ሁኔታ እንዳለ ነው እንደ ክፍተት ያየ ነው። ግን ብዙ ቦታዎች የግብአት እጥረት እንዳለ ነው።
ክልሉ የጤና አገልግሎት በበቂ በማይሰጥባቸው አካባቢዎች ተንቀሳቃሽ የሕክምና ቡድን በማሰማራት ምርመራና ሕክምና እየሰጠ መሆኑን የሚጠቁሙት ምክትል ቢሮ ኃላፊው ከ900,000 በላይ አጎበር እየተከፋፈለ መሆኑን አመልክተዋል። ችግሩን በክልሉ አቅም መፍታት ይከብዳል ያሉት አቶ ዊቲካ የድጋፍ ጥሪም አስተላልፈዋል።
ዘርፈ ብዙ ችግር ያሰለፈ ክልል ነው እና ይህን ሁሉ ውድመት በአንድ ክልል ብቻ የሚሆን ነገር ጊዜ ይፈልጋል። ያ ሁሉ ተቋማት ዳሜጅ ሆኖበት፣ ያን ሁሉ ሰው ዲስፕሌስድ ሆኖበት፣ ያ ሁሉ እንትን ጊዜ በቃ ብዙ እንትን ስለነበሩ የዓለም ህብረተሰብ ደግሞ ከጎናችን እንደሆነ እና አስፈላጊ የሆኑ ግብዓቶቹን ምክንያቱም እነዚህ ተቋማትን ወደ ስራ ለማስገባት የሚያስፈሉ ግብዓቶች አሉ። ለወባን ብቻ ሳይሆን ለሌላም በሽታው ከመከላከል አንጻር እነዚህ ክትባቶች ማሰጣት አለባቸው። ወደ ወረዳና ለጋሾቹም ዲያስፖራውም በሚችለው ሰፖርት እንዲያደርጉን ያው በክልሉ ጤና ቢሮ ስም ጥሬን አስተላልፋለሁ።
በተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት ኦቻ ሰሞናዊ ሪፖርት እንደሚያስረዳው በክልሉ ዞን 1፣ ዞን 2 እና ዞን 3 ስር የሚገኙ 23 ወረዳዎች ባለፉት 5 ዓመታት ከነበረውና ይኖራል ተብሎ ከሚጠበቀው በላይ የወባ ተጠቂዎችን እያስተናገዱ ነው። ሪፖርቱ በኬሚካል የተነከሩ አጎበሮች የመመርመሪያ መሳሪያ ውጤታማ የሚባለው የአርቲሜስኒን ውህድ ህክምና እጥረት አለ ወይም አቅርቦት የለም ካለ በኋላ እነዚህን ማሟላት እንደሚገባ አስታውቋል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ አንዳንድ የማህበራዊ ሚዲያዎች በመዘጋታቸው የበየነ መረብ ግብይቱን እንደጎዳው አንድ የዘርፉ ባለሙያ ገለጹ። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝዳንት አቶ ባህሩ ዘይኑ ለአሜሪካ ድምጽ እንደተናገሩት የማህበራዊ ሚዲያ መገናኛዎቹ መዘጋት ቀደም ሲል በመነቃቃት ላይ የነበረው የበየነ መረብ ግብይት እንዲቀዛቀዝ ያደረገው ሲሆን ሁኔታው ኢኮኖሚያዊ ተጽዕኖ እንዳለውም ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ማህበራዊ ሚዲያን መዝጋት ህብረተሰቡን መረጃ የማግኘትና ሐሳብን የመግለጽ ነጻነትን የሚጋፋ ተግባር ስለሆነ ገደቡ መነሳት አለበት ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዚደንት አቶ ባህሩ ዘይኑ በበይነ መረብ የሚደረገው ግብይት በኢትዮጵያ እየተነቃቃ መምጣቱን ተናግረው በአሁኑ ጊዜ በማህበራዊ ሚዲያ ላይ የተጣለው ገደብ ግን በዚህ የንግድ እንቅስቃሴ ላይ ተጽዕኖ እያሳደረ እንዳለ አመልክቷል።
አሁን እንግዲህ አንዱ ተነቃቅቶ የነበረው የኢኮመርስ ሰርቪስ ነበረ። ሰዎች በቴሌግራም በኢቨን በፌስቡክም አላደለ እቃቸውን ፕሮሞት በማድረግ የሚሻሻጩበት ሁኔታ ነበረ። በዌብሳይት ካለው ኢኮመርስ ገበያ ይልቅ በሶሻል ሚዲያ በኩል ያለው በጣም ከፍተኛ ነው። በተለይ ከኮቪድ በኋላ የተነቃቃበት ሁኔታ ያለው በቴሌግራም በፌስቡክ እና በመሳሰሉ ቻናሎች ያለው እና የሶሻል ሚዲያ ፕላትፎርሞቹ በሚዘጉበት ጊዜ ትንሽ ያንን ኢምፓክት ፈጥሯል። ሰው ኮሚኒኬት አድርጎ እነዚህ ግብይቶች ምኖች ማካሄድ አልቻለም። በዚህ ስራ ላይ የተሰማሩትን ሰዎች ለማህበራችን ሪፖርት ያደረጓሉ። መስራት አልቻልንም ምንድን ያለው ነገር የሚላለ
እርምጃው የበይነ መረብ ግብይትን ከማስተጓጎሉ በላይ ሀገሪቱን የውጭ ምንዛሪ እያሳጣት እንደሆነም ገልጿል።
የኢትዮጵያ ምርቶችን ወደ ውጭ በማስተዋወቅ ክፍያቸውም በውጭ ምንዛሪም ያገኙ አሉ። የኢትዮጵያ የቆዳ ምርት ሊሆን ይችላል፣ የተለያዩ ምርቶችም ማለት ነው። ስለዚህ እንዲህ አይነት ቻናሎች እንትን ሲሉ ያንን ስራቸውን ይገድባቸዋል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን የሚዲያና ኮሚኒኬሽንስ ዳይሬክተር አቶ እስራኤል ሰለሞን በበኩላቸው የማህበራዊ ሚዲያዎችን መዝጋት የህዝቡን መብት መገደብ እንደሆነ አመልክቷል።
ማንኛውም ሰው ያለማንም ጣልቃ ገብነት ያለማንም ገደብ የራሱን አመለካከት ሊኖረው መብት አለው። ሲቀጥልም ደግሞ ማንኛውም ሰው ሀሳቡን የመግለጽ ነጻነት መብት አለው። ይህ መብት ደግሞ ምን ይጨምራል? እንግዲህ የመረጃ በማንኛውም አይነት መንገድ የማግኘትን ያለምንም ድንበር በቃል በጽሁፍ አሁን ደግሞ በኢንተርኔት በህትመት ወይ ደግሞ በስነ ጥበብ መረጃን የመረጠውን የመረጃ ዘዴ የመፈለግ የማግኘት የማስተላለፍ መብትን ያጠቃልላል። እንግዲህ በእንደዚህ አይነት ገደቦች እነዚህ መብቶች ይጣሳሉ ማለት ነው።
አቶ ባህሩ ደግሞ ማህበራዊ ሚዲያዎችን የመዝጋቱ እርምጃ ግልጽነት የጎደለው ነው ብለዋል።
ከስብሰባው በኋላ ይከፈታል የሚል ኤክስፔክቴሽን ነበር እና አንድ ነገር ስታቋርጥ ያው ለዚህ ፐርፐስ ነው ማቋርጠው ብለህ ኮሚኒኬት ማድረግ አለብህ። እንደ ኢንፎርሜሽን የምትቀጥልበትንም ቀን ትራንስፓረንትሊ ወይ ኮሚኒኬት ማድረግ አለብህ። ካልሆነ ደግሞ ወይ ሰብስቲቱሽን ምን እያካሄድንም ከሆነ አይ በቃ እነዚህን ቻናል አንጠቀምም የራሳችንን ፈጥረናል የሚልም አፕሮች መምጣት አለበት እና ትንሽ የኮሚኒኬሽንም ጋፕ አለው ሆነስትሊ ስፒኪንግ። እና ሲቋረጥም ኮሚኒኬት አልተደረገም መቼም እንትን እንደሚሆን ኦፕሬተሩ ማያቅም ሬጉላቶሪ ቦዲው ማያቅም ትንሽ እዛ ላይ ኮንፊውዥን አለ።
አልፎ አልፎ በማህበራዊ ሚዲያዎች ላይ እንዲህ አይነት እገዳዎች ሊደረጉ ይችላሉ የሚሉት አቶ እስራኤል ይህ ግን የራሱ ህጋዊ አካሄድ እንዳለው ገልጿል።
ገደብ የሚጣልባቸው ሁኔታዎች አሉ፣ ግን እነዚህ ሁኔታዎች ምን መሆን አለባቸው? በጣም ኤክሰፕሽናል በሆነ ሁኔታ በህግ በተገደበ መልኩና አስፈላጊና ተመጣጣኝ በሆነ መልኩ ነው እንድኖር ሪስትሪክሽኑ ካስፈለገም መሆን ያለበት ተመጣጣኝ መሆን አለበት።
መንግስት በማህበራዊ ሚዲያ ላይ ያኖረውን እገዳ እንዲያነሳ ዋና ኮሚሽነር ዳንኤል በቀለ በትዊተር ገጻቸው ላይ ጥሪ ማቅረባቸውንም አቶ እስራኤል ተናግረዋል።
ዋና ኮሚሽነራችን ያስተላለፉትን እነዚህ ፕላትፎርሞች የሰዎችን የሀሳብ የመግለጽ ነጻነት መብት የሚጋፉ ስለሆኑ በአፋጣኝ እንዲነሱ የሚለውን ነገር ማስተላለፍ እንፈልጋለን። ካስፈለገም ደግሞ በልዩ ሁኔታ በህግ በተደነገገ መልኩና አስፈላጊና ተመጣጣኝ በሆነ መልኩ እንዲሆን የሚለውን ጥሪ ነው የምናስተላለፈው።
አቶ ባህሩ ዘይኑም እንዲህ አይነት እርምጃዎች የባለ ድርሻዎችን ምክክር ይፈልጋሉ ብለዋል።
መፍትሄዎቹ ላይ በጋራ የምንነጋገርበት መድረኮች ቢሆኑ አንድ ወገን ብቻ ሳይሆን ማህበራትም፣ መንግስትም፣ ሌሎችም ይህንን ነገር ሊያግዙ የሚችሉ እንትኖች አብረን ቁጭ ብለን በጋራ የምንሰራበት እና እንዲህ አይነት ነገሮች የምንቀንስበት ነገር ቢፈጠር ደስ ይለኛል።
በኢትዮጵያ በዩቲዩብ በፌስቡክ እና በቴሌግራም ላይ የተጣለው ገደብ 20 ቀን ሞልቶታል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ደግሞ በቅርቡ ራሱን ከፖለቲካ ማግለሉን የገለጸው አቶ እስክንድር ነጋ ከሁለት ቀናት እስር በኋላ ተለቋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ መስራችና የፓርቲው ፕሬዝዳንት የነበሩት አቶ እስክንድር ነጋ የካቲት 17 2015 ዓ.ም አመሻሽ ላይ በምዕራብ ጎጃም ዞን ቡሬ ወረዳ አካባቢ በጸጥታ ኃይሎች ተይዘው ትላንት መለቀቃቸውን ፓርቲው አስታውቋል። ስለ ጉዳዩ አስተያየታቸውን የጠየቅናቸው አቶ እስክንድር ደህንነታቸውን አረጋግጠው ተጨማሪ አስተያየት ለመስጠት ግን ፈቃደኛ አልሆኑም። አቶ እስክንድር በቁጥጥር ስር የዋሉት ምንም አይነት የእስር ማዘዣ ሳይወጣባቸው እንደሆነ የገለጹት የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለፍርድም ሳይቀርቡ መለቀቃቸውን ተናግረዋል። ስለ አቶ እስክንድር መታሰርም ሆነ መፈታት ጉዳይ በመንግስት በኩል እስካሁን የተባለ ነገር የለም። ኬኔዲ አባተ ተጨማሪ አለው።
ባልደራስ ፓርቲ የአቶ እስክንድር ነጋን መታሰር በተመለከተ ባወጣው መግለጫ አቶ እስክንድር በምዕራብ ጎጃም ቡሬ አካባቢ በቁጥጥር ስር ከዋሉ በኋላ በቀጣዩ ቀን የካቲት 18 ጠዋት በፓትሮል ታጅበው ወደ ባህር ዳር መወሰዳቸውን ገልጿል። ቀጥሎም በዚህ ዕለት ከባህር ዳር ወደ አዲስ አበባ በመኪና እየተወሰዱ ደጀን አካባቢ ሲደርሱ ህዝቡ ቁጣውን በመግለጹ ከደጀን ከተማ አልፈው አለመጓዛቸውን ነው ፓርቲው ያስታወቀው። ምንም እንኳን ከባልደራስ ፓርቲ ቢለቁም አቶ እስክንድር መታሰራቸው ከተሰማ በኋላ ፓርቲው ሁኔታውን በመከታተል ላይ እንደሚገኝ ለአሜሪካ ድምጽ የገለጹት የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ሲዩም አቶ እስክንድር ትናንት የካቲት 19 መለቀቁን ተናግረዋል።
አዲስ አበባ ሊያመጡ ባሰቡበት ሰዓት ወደ አዲስ አበባ ማምጣት እንደማይችሉ አማራ ህዝብ ባደረገው ተጋድሎ ደጀን ካደረሱት በኋላ ኢቭን ወደ ደጀን እንዲደርስ የተደረገው ምሽት አካባቢ ከባህር ዳር አውጥተው ያው በመኪና ወደዚህ ስላመጡት ደጀን አካባቢ ግን በደጀን ወጣት እና የአካባቢው ህዝብ እንዲሁም በአማራ ክልል አንዳንድ የጸጥታ ኃይሎች ባቀረቡት ቅሬታ እና በህዝቦች ግን እስክንድር ከደጀን ማለፍ አልቻለም። ወደ አዲስ አበባ ለማምጣት ባሰቡ ኃይሎች ይሳካላቸው አልቻለም። ከደጀን እንደገና ወደ ባህር ዳር ተመልሶ ባህር ዳር ላይ ትናንትና የነበረውን ለህዝብ ቢሰኝነትም እስክንድር ከእስሩ እንዲለቀቅ በዋስ እንዲለቀቅ የሆነበት ሁኔታ ነው ያለው።
በዋስ ነው የተለቀቀው ማለት ነው?
ስለ ጉዳዩ ማብራሪያ እንዲሰጡን በስልክ የጠየቅናቸው አቶ እስክንድር ነጋ ደህንነታቸውን ገልጸው ተጨማሪ አስተያየት ሊሰጡን ግን ፈቃደኛ አልሆኑም። ይሁን እንጂ ወይዘሮ ቀለብ በሰጡን ማብራሪያ አቶ እስክንድር በቁጥጥር ስር የዋሉት ምንም አይነት የእስር ማዘዣ ሳይወጣባቸው እንደሆነ ነው የገለጹት።
እንደሚታወቀው ሐምሌ 16 ለጻፈው ደብዳቤ ከፖለቲካው ራሱን ማግለሉንና ለዛ ደግሞ ትልቁ ምክንያቱ መንግስት በሚያደርግበት ጫና እና አሁን ከእስርም ከምንም አልፎ ለህይወቱ በሚያደርስ ደረጃ መረጃዎች ስለደረሱኝ በዚህ ደረጃ ሆኜ ስራ ለመስራት በጣም እንደሚቸገር እና ስራውን ባገባው ሊያከናውን እንደማይችል በጻፈው ደብዳቤ ያመላክታል። ከዛ ጊዜ ጀምሮ በፖለቲካው እንደምታውቁት በማንኛውም ሚዲያ ወጥቶ አላየነውም፣ የት እንዳለም አልታወቀም ነበር እና አሁን ግን በዚህ ደረጃ ተይዞ ሲገኝ ምንድን ነው ይህ ሰው በዚህ ደረጃ ራሱን ከፖለቲካ ማግለሉን በራሱ ተናግሯልኝ። በዛ ላይ ደግሞ በፍርድ ቤት የወጣ ይህ ሰው ወንጀለኛ ነው፣ በህግ ይፈለጋል ብሎ መንግስት ያወጣው ነገር በሌለበት ሁኔታ በዚህ ደረጃ መታሰሩና መንገላታቱ አግባብነት የሌለው መሆኑን ማንም ሰው የሚያምነው እውነት ነው። ምክንያቱም ማናችንም እስክንድር በመንግስት ደረጃ በወንጀል ተፈልጎ ማዘዣ ሲወጣበት ስላላየን እና የሚፈለግ ሰው ነው ብሎ መንግስትም የሰጠው ሀሳብ ባልነበር በእውነቱ በዚህ ደረጃ ተይዞ በታሰሩን ስናይ በጣም ተበሳጭተን ነበር።
አቶ እስክንድር በአማራ ክልል ባላቸው ቆይታ የተሰማሩበት ሊያስጠይቃቸው የሚችል ተግባር ይኖር እንደሆነ የጠየቅናቸው የባልደራስ ፓርቲ የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ተከታዩን ምላሽ ሰጥተውናል።
እስክንድር ከፓርቲው ከለቀቀ በሐምሌ 14/16/2011 ጀምሮ በፓርቲ ጋር ያለው ግንኙነት ተቋረጠ ነው። ግን እስክንድር በሰላማዊ ትግል ውስጥ አንቱ የተባለ አምሳና ያተረፈ ሰላማዊ ታጋይ ነው። የሚያደርጋቸው እንቅስቃሴዎች ሰላማዊ ደግሞ እንደሆኑ እናምናለን። አማራ ክልልም ገብቶ የሚያደርጋቸው እንቅስቃሴ እንደዛ ሊሆኑ እንደሚችሉ እናምናለን። ግን ከፓርቲ ጋር ከቆመ ቆይቻል። አሁን ግን የፓርቲ አባላችን ስለነበረ እና ሰላማዊ ታጋይነቱ የታወቀ ስለሆነ በታሰረበትና በተያዘበት ላይ መግለጫ ወጥቶ ነበረ። ከዛ በኋላ ፐርስናል አንዳንድ የፓርቲ አባላት ለብይት ይችላሉበት እንጂ ግንኙነቱ ፓርቲ ጋር ኮንፍሊክት ተቋረጠ ነው።
የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ደግሞ አቶ እስክንድር በቁጥጥር ስር ከዋሉ በኋላ ፍርድ ቤትም ሳይቀርቡ እንደተለቀቁ ተናግረዋል።
ፍርድ ቤትም አላቀረቡትም፣ ምክንያቱም ፍርድ ቤት የሚያቀርቡበት አንድም መረጃ የለም። ይህ ሰው እኮ ሲያዝ መጽሐፍ ቅዱስ እና አንዳንድ የሚያነባቸው መጽሐፍቶች ብቻ ነው ከእጁ የተገኙበት እና ወንጀለኛ የሚያደርገው አንድም ነገር የለም። ወደ ፍርድ ቤትም አልቀረበም። ግን ያው ጉልበተኞች ከዚህ በፊትም ሲያረጉት እንደነበረ በዛ ልክ ለማሰር አስበው ነበር። ለአንድ ተወሰነች ደቂቃም ቢሆን ደህና እኔ በግሌ አይቻለሁ። እንዴ ከስምንት ሰዓት አካባቢ እና ደህና ነው እስክንድር እግዚአብሔር ይመስገን።
የአማራ ክልል የሚሆን የፌዴራሉ መንግስትና የጸጥታ ኃይሎች የአቶ እስክንድር ነጋን መታሰርና መለቀቅ በተመለከተ እስካሁን በይፋ ያሉት ነገር የለም። ግለሰቡ የተጠረጠረበት ወንጀል ስለመኖር አለመኖሩም በመንግስት አካል አልተገለጸም። ስለዚህ ጉዳይ ከፌዴራል መንግስትና ከአማራ ክልል መንግስት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከመሰረቱት ባልደራስ ለእውነተኛ ዲሞክራሲ ፓርቲ መልቀቃቸውን ይፋ ካደረጉበት ጊዜ ጀምሮ ላለፉት 8 ወራት ያህል አቶ እስክንድር ያሉ በተን ሳያሳውቁ ከህዝብ ይታ ተሰውረው ነው የቆዩት። ወደ ፖለቲካ ህይወት ከመግባታቸው በፊት በጋዜጠኝነትና አክቲቪስትነት የሚታወቁት አቶ እስክንድር በተደጋጋሚ ታስረው መለቀቃቸው ይታወቃል። ከዚህ ቀደም በቁጥጥር ስር ውለው ለረጅም ጊዜ የቆዩት ታዋቂው አርቲስት አጫሉ ሁንዴሳ መገደሉን ተከትሎ ከተከሰተው አለመረጋጋት ጋር በተያያዘ ሲሆን ከተያዙ ከአንድ አመት ከስምንት ወር በኋላ ከሌሎች ታዋቂ ፖለቲከኞችና አክቲቪስቶች ጋር በጋራ ታሳስ 29/2014 ዓ.ም መፈታታቸው የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታይ ዘገባ ደግሞ አስከፊውን ድርቅ ሸሽተው በኬንያ የተጠለሉ የሶማሊያ ስደተኞችን ጉዳይ እንመለከታለን። በአፍሪካ ቀንድ የተከሰተውን አስከፊ ድርቅ ሸሽተው ከሶማሊያ የተሰደዱና በኬንያ የስደተኞች መጠለያ ጣቢያ የሚገኙ ስደተኞች ለከፍተኛ የምግብ እጥረትና ለኮሌራ በሽታ ተጋልጠዋል። የእርዳታ ተቋማትም ለተረጂዎቹ የሚፈለገውን በቂ ገንዘብ ማግኘት ባለመቻላቸው ከፍተኛ ቁጥር ያላቸውን ስደተኞች ለመርዳት ተቸግረዋል። ዘገባው የሮይተርስ ነው። ቀጥሎ ይቀርባል። የሶስት ወር ልጇ በምግብ እጥረት የታመመችባት ዱል አብዲራህማን እስማኤል በሶማሊያ የምትኖርበትን መንደሯን ጥላ በሚጥመለመል አቧራና የሚያቃጥል ሙቀት ውስጥ ለሶስት ቀናት ተጉዛ በኬንያ ድንበር ውስጥ የሚገኘው ዳዳብ የስደተኞች መጠለያ ጣቢያ መድረስ ቻለች። የ26 ዓመቷ እስማኤል እንደምትለው ዳዳብ በአስርት ዓመታት ውስጥ ያልታየውና በሚሊዮኖች የሚቆጠሩ ሰዎችን እርዳታ ፈላጊ ያደረገው አስከፊ ድርቅ እንዲሁም እያሻቀበ የሚሄድ የምግብ ዋጋ ያጠቃት ሶማሊያ ውስጥ ሸሽታው ከመጣችው ረሃብና በሽታ ነፃ እንደሚሆን ተስፋ አድርጋ ነበር። በምትኩ ግን ወጣቷ ናት በዓለም ትልቁና ከ300,000 በላይ ሰዎች በሚኖሩበት የስደተኞች መጠለያ ጣቢያ ያገኘችው የተራቆተ መሬት፣ የተጨናነቀና ውሱን የሆነ የእርዳታ አቅርቦት ነው። ዳዳብ ከደረሰች በኋላ በከፍተኛ ሁኔታ በተመጣጠነ ምግብ እጥረት የተጠቁ ሕፃናት በሚገኙበት ክፍል ውስጥ የሚገኘው ልጇ እስካሁን ምንም መሻሻል አላሳየም። ከፍተኛ የተመጣጠነ ምግብ እጥረቱ የሕፃኑን ጭንቅላት በፈሳሽ እንዲያብጥ አድርጎታል። ይህም የተመጣጠነ ምግብ እጥረት በልጆች ላይ የሚያስከትለው የተለመደ ምልክት ነው።
ሕፃኑ አስጊ ሁኔታ ውስጥ ነው ያለው። እዚህ ከመጣሁት አንስቶ ምንም አይነት መሻሻል አላሳየም። ምንም ምግብ መመገብ አይችልም። ስለዚህ ዝም ብዬ እዚህ ይዤው ቁጭ እላለሁ።
ለአምስት ተከታታይ ወቅት ዝናብ ባለመጣሉ የተወሰነው የሶማሊያ ክፍል በረሃብ አፋፍ ላይ ሲሆን የተቀረው የሀገሪቱ ክፍልም ብዙም የተሻለ ሁኔታ የለውም። ባለፉት ሁለት ዓመታት ውስጥ ድርቁ 1 ሚሊዮን የሚጠጉ ሶማሌዎች እንዲሰደዱ ያደረገ ሲሆን ወደ 100,000 የሚጠጉት ወደ ኬንያ መሸሻቸውን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሰበሰበው መረጃ እንደሚያሳየው አዲሱ የፈረንጆቹ ዓመት ከገባ ወዲህ ባለው ጊዜ በዳዳብ የመጠለያ ጣቢያ ብቻ ቢያንስ 6,000 ረሃቡን የሸሹ ሶማሌዎች ወደ መጠለያ ጣቢያው መጥተዋል። ሆኖም የእርዳታ ሰራተኞች እንደሚሉት በተባበሩት መንግስታት የመረጃ ቋት ውስጥ ያልገቡ ሰዎች ቁጥር ከዚህ በአምስት እጥፍ ይበልጣል። ረሃቡን ሸሽተው ወደ ጎረቤት ሀገር የሚሰደዱት ሰዎች የሚሄዱባቸው ሀገራትም በአፍሪካ ቀንድ በ40 ዓመታት ውስጥ ያልታየ መሆኑ የተገለጸው የከፋ ድርቅ እነሱንም ያጠቃ በመሆኑና በከፍተኛ ሁኔታ በሚጎርፉ ስደተኞች ጫና ውስጥ በመግባታቸው እምብዛም እርዳታ አያገኙም። በዳዳብ የስደተኛ መጠለያ ጣቢያ የጤና ተቋማትን በሚያስተዳድረው ዓለም አቀፉ የነፍስ አድን ኮሚቴ ወይም ICRC የእርዳታ ተቋም ከፍተኛ የሕክምና ባለሙያ የሆኑት ዶክተር ማርቪን ንጋኦ ስላለው የእርዳታ አቅርቦት ችግር እንዲህ ያስረዳሉ።
We've noted an increase in the amount of mortalities.
የሟቾች ቁጥር መጨመሩን አስተውለናል። በየትኛው ማህበረሰብ ወይንም ህዝብ ደግሞ ከሌላ አካባቢ የሚጎርፍ ስደተኛ ካለ ብዙ አይነት ውስብስብ ችግሮችን በየመንገዱ የሚያጋጥሟቸውን ተላላፊ በሽታዎችን ይዘው ነው የሚመጡት። እነዚህ ህመምተኞች ደግሞ ባለፉበት ጉዞ ምክንያት የህክምና እርዳታ ለመፈለግም ሆነ ለማግኘት ግዚ ወስዳሉ። በመጨረሻም እዚህ ሲደርሱ ለአንዳንዶቹ ያጋጠማቸው ውስብስብ ችግር ካቅም በላይ ይሆናል። እኛ ጋር የሚደርሱት የመጨረሻው ደረጃ ላይ ከደረሱ በኋላ ነው። ይሄ ከተመጣጠነ ምግብ እጥረት እስከ ተላላፊ በሽታዎች እስከ ካንሰርና ካንሰር አምጪ ጤዎች ድረስ ይደርሳል።
ዳዳብ ሰፊ የሆነ አቧራማ ሱቆች፣ የተጨናነቁ ጎዳናዎችና በተባበሩት መንግስታት ድርጅት ነጭ አርማ የተሰሩ ግዚያዊ መጠለያዎች የሚገኙበት መንደር ነው። ሶማሌዎች ወደዚህ መጠለያ ጣቢያ መምጣት የጀመሩት እንደ አውሮፓውያን አቆጣጠር በ1991 ዓ.ም ሀገራቸው ወደ እርስ በርስ ጦርነት ስትገባ ነው። ስደተኞቹ መጀመሪያ ወደ መጠለያ ጣቢያው ሲደርሱ የራሳቸውን እርዳታ ለማግኘት ሳምንታት ወይም ወራት ሊፈጅ ስለሚችል በመጠለያ ጣቢያው ውስጥ የሚኖሩ የቤተሰቦቻቸውን አባላት ወይም የሚያውቋቸውን ሰዎች ተጠግተው ይቀመጣሉ። ይህ ሁኔታ ከምግብ ዋጋ ማሻቀብ፣ ድርቁ ያስከተለው ዝቅተኛ የርሻና የእንስሳት ሁኔታ ጋር ተዳምሮ ለረጅም ጊዜ በመጠለያ ጣቢያው የኖሩ ስደተኞችንም ለረሃብ አደጋ አጋልጧቸዋል። ዓለም አቀፉ የነፍስ አድን ድርጅት በሚያስተዳድረው የመጠለያ ጣቢያው ክፍል ብቻ ባለፈው ዓመት 32 ህጻናት በምግብ እጥረት ህይወታቸው ማለፉን ዶክተር ንጋኦ ይገልጻሉ።
ባለፉት 6 ወራት ከሶማሊያ ወደ መጠለያው ጣቢያ አዲስ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ ጨምሯል። አብዛኞቹ በሀገራቸው ያለውን ረሃብና ድርቅ እንዲሁም ግጭቶችን ሸሽተው እዚህ የተሻለ መጠጊያ ለማግኘት የመጡ ናቸው። በዚያ ምክንያት እዚህ መጠለያ ጣቢያ የሚኖሩ ሰው ቁጥር እንዲጨምር ሆኗል። መጀመሪያውንም እጅግ በተመናመነው አቅርቦት ላይ ከፍተኛ ጥረት አስከትሏል። ስለዚህ የምግብና የውሃ ጥረት አለ። እጅግ የተፋፈጉ በመሆኑ እንደ ኮሌራ ለመሳሰሉ በሽታዎች ተጋላጭ አድርጋቸዋል።
የእርዳታ ተቋማት እያደገ የሚሄደውን የስደተኛ ቁጥር ለማስተናገድ እየታገሉ ነው። የመንግስታቱ የስደተኛ መርጃ ድርጅት እንዳስታወቀው ተቋሙ በሰሜን ኬንያ ለሚያከናውነው ስራ ከሚያስፈልገው 11.1 ሚሊዮን የአሜሪካን ዶላር ውስጥ ያገኘው ግማሽ የሚሆነውን ብቻ ነው። በመጠለያ ጣቢያው የሚታየው መጨናነቅ እንደ ኮሌራ የመሳሰሉ ተላላፊ በሽታዎችን እያስፋፋ ሲሆን የነፍስ አድን ድርጅቱ መረጃ እንደሚያሳየው ከጥቅምት ጀምሮ በመቶዎች የሚቆጠሩ በበሽታው የተያዙ ሰዎች ተመዝግበዋል።
We've been managing cholera since last year and it's been worse.
ካለፈው ዓመት ጀምሮ ኮሌራን እየተቆጣጠርን ነበር። ባለፉት ጥቂት ወራት ግን በተለይ ታህሳስና ጥር ላይ ሁኔታው ከፍቷል። ከፍተኛ ቁጥር ያላቸው ታካሚዎች ወደ ኮሌራ ሕክምና ማዕከል እየገቡ ነው።
ያም ሆኖ ግን አሁንም በየቀኑ በመቶዎች የሚቆጠሩ ሶማሌዎች ወደ ዳባ መጠለያ ጣቢያ ይጎርፋሉ። በአመቱ መጨረሻ ወደ 90,000 የሚጠጉ አዲስ ገቢዎች ወደ መጠለያ ጣቢያው እንደሚገቡም የተባበሩት መንግስታት ድርጅት ግምት ያሳያል። የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ እንደቀጠለ ነው። በኦሮሚያ ክልል ፊንፊኔ ዞን ኦሮሚያ ልዩ ዞን ስር የሚገኙ 5 ከተሞችና አንድ ወረዳ ተጨፍልቀው አዲስ የተመሰረተችው ሸገር ከተማ ለነዋሪዎቹ ምቹ እንደምትሆን የክልሉ ፕሬዝዳንት ተናግረዋል። በሌላ በኩል ግን ነዋሪዎች የከተማዋን መመስረት ተከትሎ ለአመታት የኖሩበት ቤት እየፈረሰባቸው መሆኑን በመግለጽ አቤቱታ አሰምተዋል። ፀሐይ ዳምጠው ተጨማሪ አላት።
የኦሮሚያ ክልል 5 ከተሞችና አንድ ወረዳን ጨፍልቆ አዲስ የመሰረታት ሸገር ከተማ ከአዲስ አበባ ከተማ በቅርብ ርቀት ላይ የምትገኝ ሲሆን በዚች ከተማ ምስረታ ምክንያት ቤት ንብረታቸው የፈረሰባቸው ነዋሪዎች በተለያየ መልኩ አቤቱታ ሲያቀርቡ ቆይተዋል። ትናንት በምስረታው ፕሮግራም ላይ የተገኙት የክልሉ ፕሬዝዳንት ሽመልስ አብዲሳ ግን ከተማዋ አቅም ያላት ተወዳዳሪና አርሶ አደሮችን ይዛ እንድታድግ እንደምትደረግ ተናግረዋል።
ኦናምቡላን ካንከሰት ኢባሙ ካንራበው ዱን
አርሶ አደር ተገፍቶ የሚወጣበት ሳይሆን በከተማው ሰርቶ አልምቶ ባለሀብት የሚሆንበት ነው የሚሆነው። ስለዚህ እንደከዚህ በፊቱ መሬት የሚወሰድበት ከመሬቱ የሚገፋ ሳይሆን በከተማው በሚከናወን ኢንቨስትመንት ውስጥ የሚጠበቅበትን ድርሻ የሚወጣ ይሆናል። በመሬቱ ላይ ሰርቶ እንዲለወጥ ይደረጋል። እና ከተማው የራሱን ገቢ እየሰበሰበ የሚተዳደር ሲሆን ከተማዋን በማልማት ለነዋሪዎቿ ምቹና ከአፍሪካ ቀንድ ተወዳዳሪ ከተማ ለማድረግ ይሰራል።
በሌላ በኩል የከተማዋ መመሰረት ተከትሎ ህገወጥ ናቸው በሚል በሺዎች የሚቆጠሩ የለገጣፎ ክፍለ ከተማና ሱሉልታ ቤታቸው የፈረሰባቸው ነዋሪዎች እንደገለጹት ከሆነ የፈረሱት ቤቶች ቁጥር ከፍተኛ ነው። አንዳንዶቹ ነዋሪዎች ከተማዋ የምትመሰረተው በፈረሱ ቤቶች ላይ ነው ይላሉ። ከሶስት ቀናት በፊት ቤታቸው የፈረሰባቸው ነዋሪዎች ለአሜሪካ ድምጽ አስተያየታቸውን ሰጥተው ነበር።
ለጣፎ ስር ማለት ነው። በቃ አካባቢው ድሬ ነው። ድሬ መድኃኔዓለም ቤተክርስቲያኑ እዛ አካባቢ እንደውሱ ነው። በቃ ከላይ ከአቦ ከሚባለው ከዛ ጀምረው መሀል ላይ ድሬን የምትባለዋን አካባቢ እሷን ዘለው በቃ ወደ ቀርሳ ከመንገድ በላይ እና ከመንገድ በታች የሚባለውን አለ። ከመንገድ በታች ቆርቆሮውን ዘርፈው ወስደውታል። ሰው ያለው ቆርቆሮ እየነቀለ አዳነ። ሌላውን ብዙ ስለሆኑ እነሱ በወታደር ታጅበው ስለመጡ ምንም ማዳንም አይቻልም። ለምሳሌ ከገበሬ ቤት ተገዛው አይደለም ማስጠንቀቂያ ቤት ሲመስበት አንድ ሰው ሊያውቃለሁኝ ቀይ ቀለም ተቀብቶ ጊዜ ገደብ ተሰጥቶት ነው። በሌሊት መጥቶ ሰው ተኛበት ላይ መጥቶ ነው እንዴ በወታደር ተከቦ ቤት እንዴ የሚፈርስብህ? አምስት አመት ኖሬ ያለሁ ግን አሁን ሱቃችሁን አንሱ ነው ማለት ንብረታችሁን አንሱ መሬቱ ተሽጧል እንዲሉን ያው ህገወጥ አይደለንም። ከገበሬ ነው የገዛ ነው የገዛንበት ወረቀት አለን። ማስነሳት ይቻላል ግን ዝም ብሎ መጥቶ ጊዜ ገደብ ሳይሰጠው ቤታችሁን አንሱ ቆርቆሯችሁን አንሱ ሳይባል ብሎ መጥቶ ማፍረስ ቅር የሚለ ነገር አለ።
የከተማዋ ከንቲባ ዶክተር ተሾሚ አዱኛ ተጠይቆ እርምጃ የተወሰደው በህገወጥ መንገድ ግንባታ ባካሄዱት ላይ ነው ብለዋል።
ጀገር ሲቋቋም አዲስ ራዕይ በሀገራችን ደረጃ ከከተማ ያላገኘናቸውን ጥቅሞች ለማስገኘት የተደራጀ ከተማ ነው። ከተማ ውስጥ ደግሞ ከተማ የሚያሰኘው የህግ የበላይነት ሲኖር ነው። ምናልባት ሌሎች ከተሞች እንደ ሸገር እንደዚህ አይነት ችግሮች ላይገጥሙት ይችላሉ። ሸገር ለተቋቋመ አንዱ ችግሩ የነበረው ህገወጥ የቤት ግንባታ ወይንም ህገወጥ የመሬት ወረራ ነው። ስለዚህ ሸገር እንደ ከተማ የሚፈልገውን የከተማ ራዕይ ለማሳካት ካስፈለገው የህግ የበላይነትን በተግባር ላይ ማዋል አለበት። ይህን የህግ የበላይነትን ደግሞ ሊያውል የሚችለው እየሰራን ያለነውን የህገወጥ ቤት ግንባታ እናስተካክል ነው። ለዚህ ነው ከተማችን ህገወጥ የቤት ግንባታ እያፈረስን ያለ ነው። እያፈረስን ያለ ነው ምንድን ነው? የግንባታ ፈቃድ የላቸው መሬቱን በስርዓት አይደለም የወሰዱት። በአጠቃላይ ከመንግስት እውቅና የተሰሩ ስራዎች ስለሆኑ እነዚህ ነገሮች ለዛሬ ምናልባት ለመኖሪያ ሊያገለግሉ ይችላሉ። ህገወጥ ግንባታ ያለበት ቦታ ራሱ መንገድ የለም፣ ትምህርት የለም፣ ጤና የለም። አንድ ማህበረሰብ ሊያገኘው የሚችለው የማህበራዊ አገልግሎት የሌለበት ነው እንደዚህ የህገወጥ ግንባታዎች ያሉበት። ስለዚህ እነዚህ መስመር ማሳት ስላለብን ነው ማፍረሱ የጀመርነው።
አዲስ የተመሰረተችው ሸገር ከተማ ምቹና ዘመናዊ ለማድረግ እየተሰራ መሆኑንም ከንቲባው ጨምሮ ገልጸዋል። የለገጣፎ ለገዳዲ ነዋሪ ሻምበልጣ ሰው በየነ ከተማው ለአርሶ አደሩ ተስፋ መሆኑን ተናግረዋል።
ጨልቀበ ከነረት ቆቴ ቡላ ኬኛ አባ ለፋይሳ አባ
ሸገር ከተማን እየገነባ ያለው መንግስት አርሶ አደሮችን ሰብስቦ በማደራጀት በመሬቱ ላይ እንዲሰራ፣ ፋብሪካ እንዲከፍት፣ አምርቶ ወደ ውጭ ምርቶቹን እንዲልክ፣ በገበያ ተፈላጊ የሆኑ ከብቶችን እንዲያደልቡ በማድረግም የአርሶ አደሮችን ተጠቃሚነት ማረጋገጥ ይጠበቅበታል። እኛ አርሶ አደሮችም መሬታችንን በትንሽ ገንዘብ ከመሸጥ ይልቅ መንከባከብና ማልማት አለብን እላለሁ።
ሻምበልጣ ሰው አክሎ አርሶ አደሩ መሬቱን ተጠቅሞ ምርታማ እንዲሆንና በመሬቱ ላይ ማልማት እንዲችል መንግስት ማመቻቸት አለበት ብለዋል። በከተማዋ የመሬት ወረራን ለማስቀረት በቴክኖሎጂ የታገዘ የመሬት መረጃ አያያዝ እንደምዘረጋ የሸገር ከተማ ከንቲባ ዶክተር ተሾሚ አዱኛ ገልጸዋል። ቤታቸው የፈረሰባቸው ነዋሪዎች በበኩላቸው ቤት የማፍረስ ዘመቻው በንብረታቸውና በስነ ልቦናቸው ላይ መጥፎ ተጽዕኖ ማሳደሩን ገልጸው መንግስት የእነርሱንም ችግር እንዲቀርፍላቸው ጠይቀዋል። ቤቶቹ መፍረስ አስመልክቶ ባለፈው ሳምንት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በሸገር ከተማ በሚገኙ አካባቢዎች የመኖሪያ ቤቶች የማፍረስ እንቅስቃሴ መኖሩን ጠቅሶ አንዳንዶቹ ፈረሳዎች የሕግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ የኃይል እርምጃ የታከለባቸው እንደሆነ አመልክተው ቤቶቹ ከመፍረሳቸው በፊት የሚመለከታቸው የመንግስት አካላት ለነዋሪዎች በቂ ጊዜ በመስጠት ቅድሚያ እንዲያሳውቁ እንዲሁም ንብረታቸውን ለማውጣት በቂ ጊዜ እንዲሰጡ፣ ይህ ሳይሆን ቀርቶ ለወደሙ ንብረቶች ግን መንግስት ተገቢውን ካሳ እንዲሰጥ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በተከታይ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ዩናይትድ ስቴትስ ቢያንስ ለጊዜው የኤፍ 16 ተዋጊ ጀቶችን ለዩክሬን እንደማትልክ አስታውቃለች። ይሁን እንጂ የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ እንደዘገበችው ዋይት ሀውስ አቋሙን እንዲቀይር ግፊት የሚያደርጉ አንዳንድ የምክር ቤት አባላት አሉ። ዝርዝሩን ደረጃ ደስታ ያቀርበዋል።
የዩክሬን ወታደሮች ባለፈው ቅዳሜና እሁድ በካርኪቭ ግዛት በሩሲያ ሰራዊት ተወስደውባቸው የነበሩ ግዛቶቻቸውን ለማስለቀቅ በሶቪየት ህብረት ዘመን ሮኬቶች እየታገዙ ሙከራዎችን ያደርጉ ነበር። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ባለፈው ቅዳሜ የአውሮፓ ህብረት በሞስኮ ላይ የጣላቸውን አዳዲስ ማዕቀቦች ያወደሱ ቢሆንም ዓለም አቀፍ ድጋፍ እንዲሰጣቸውም ተማጽነዋል።
We are capable of putting an end to the Russian aggression.
በዚህ አመት የሩሲያ ወረራ ፍጻሜ እንዲያገኝ ለማድረግ የሚያስችለን አቅም አለን።
የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጃክ ሱሊቫን የዩክሬንን የመከላከያ አቅም በኤፍ 16 ተዋጊ ጀቶችና በረጅም ርቀት መድፎች ማጠናከር በአሁኑ ወቅት እየታሰበበት ያለ ነገር አይደለም ሲሉ በኤቢሲ ቴሌቪዥን ላይ በዚህ ሳምንት በሚባለው ፕሮግራም ቀርበው ተናግረዋል።
In this phase, the critical element is ground maneuver capability.
አሁን ባለበት ደረጃ እጅግ ወሳኝ የሆነው ነገር የምድር ላይ ውጊያውን አቅም ማሳደግ ነው። ያም ማለት ታንኮች፣ ታጣቂዎችን የሚያጓጉዙና የእግረኛ ውጊያ ተሽከርካሪዎችን ማለት ነው። የኤፍ 16 ተዋጊ ጀቶችን የማግኘቱ ጥያቄ ኋላ ላይ የሚነሳ ነው።
አንዳንድ የህግ አውጪዎች ግን በአሁኑ ሰዓት ከዚህ የበለጠ ነገር ማድረግ አላማ አላቸው። ሪፐብሊካኑ የህዝብ እንደራሴ ማይክል መኩል ለኤቢሲ ቴሌቪዥን ሲናገሩ እንዲህ ብለዋል።
We can certainly write into your appropriations bills prioritizing weapon systems.
የጦር መሳሪያዎችን በበጀት ወጪ ስርዓታችን ውስጥ ቅድሚያ ሰጥተን ማካተት እንችላለን። ያንን ለማድረግ አስበናል። ዩክሬን ይህን ውጊያ እንድታሸንፍ የሚያስፈልጋትን ሁሉ እንድታገኝ ለማድረግ በሁሉም አቅጣጫ ካሉት የምክር ቤቱ አባላት በቂ ግፊት ያለ ይመስለኛል።
ሪፐብሊካኑ የምክር ቤት አባል ዳን ሱሊቨን ዩናይትድ ስቴትስ ግን ይህን ብቻዋን ልታደርገው የምትችለው አይደለም፣ የባይደን አስተዳደር የአውሮፓ አጋሮችም አስተዋጽኦአቸውን ከፍ እንዲያደርጉ ይፈልጋል ሲሉ በኤቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ ተናግረዋል።
They've had a commitment to spend at a minimum and it should be
አጠቃላይ አመታዊ ገቢያቸው ከፍተኛውን እንኳን ባይሆን ዝቅተኛውን 2% ለመከላከያ ለመክፈል ቃል ገብተው ነበር። አብዛኞቹ የኔቶ አባላት ግን ያንን ያደረግን አይደለንም።
በዲፕሎማሲው ረገድ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ቤጂንግ በመታደርገው የሰላም ጥረት ላይ ለመምከር በመጪው ሚያዝያ ቻይናን እንደሚጎበኙ አስታውቀዋል። ዩናይትድ ስቴትስም የግንኙነቱ መስመር ክፍት ለማድረግ እንደምትፈልግ የብሔራዊ ደህንነት አማካሪው ጃክ ሱሊቨን ለኤንቢሲ ቴሌቪዥን ተናግረዋል። ይሁን እንጂ በከፍተኛ ባለስልጣናት ደረጃ በፕሬዝደንት ባይደንና በአቻቸው ፕሬዝደንት ሺ ጂፒንግ መካከል እንዲደረግ የተያዘ ቅድ አለመኖሩም ተመልክቷል።
Nothing scheduled at the moment though I anticipate that
ምንም እንኳን ሁለቱ መሪዎች በጣም እጅግ ሩቅ ባልሆነ ጊዜ ውስጥ ይነጋገራሉ ብዬ ብገምትም አሁን ለጊዜው ግን አዲስ የተያዘ እቅድ የለም።
ጃክ ሱሊቫን ግጭትን ለማስወገድ ስተትና ድንገተኛ አደጋ እንዳይፈጠር ለማድረግ ከቻይና ጋር ወታደራዊ ግንኙነትን ክፍት የማድረግ አስፈላጊነትንም አጽንኦት ሰጥተው ተናግረዋል።
ያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ተከታዩ ዘገባችን ደግሞ የአፍሪካ ነክ ርዕሶችን ጉዳይ የያዘው ዘገባችን ነው። ዲሞክራሲያዊት ሪፐብሊክ ኮንጎ ውስጥ ተከስቶ በነበረው የኢቦላ ወረርሽኝ ወቅት አንዳንድ የዓለም ጤና ድርጅት ሰራተኞች ሴቶች ላይ ወሲባዊ በደልና ብዝበዛ አድራጎት ፈጽመዋል የሚሉ ወንጀላዎች ቀርበዋል። አሶሲየትድ ፕሬስ ከለንደን ያጠናቀረው ዘገባ እንደሚያመለክተው ወንጀላውን በሚመለከት ምርመራ እንዲያካሂዱ ድርጅቱ ራሱ የሰየማቸው ባለሙያዎች ባወጡት መግለጫ ተቋሙ ጉዳዩን በተገቢው መንገድ አልያዘውም ብለዋል። ለዛሬ አፍሪካ ነክ ርዕሶች ዝርዝሩን ይዘው ቆንጅታየ ተቀርባለች።
ወሲባዊ በደል ደረሰብን ያሉት ሴቶች ድርጊቱ ከተፈጸመብን 4 አመት ሊሆን ነው። ነገር ግን ያለም የጤና ድርጅት እስካሁን ተጠያቂዎቹን ከስራ አላባረረም ወይም ምንም አይነት ካሳ አልተሰጠንም እያሉ ነው። በግጭት በሚታመሰው የኮንጎ ዲሞክራሲያዊት ሪፐብሊክ አካባቢ እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 ዓመተ ምህረት በነበረው የኢቦላ ወረርሽኝ ወቅት አንዳንድ የዓለም የጤና ድርጅት ሰራተኞች ሴቶች ላይ ወሲባዊ ጥቃት አድርሰዋል የሚል ውንጀላ ቀርቧል። እናም በ2020 ጥቅምት ወር ውስጥ ድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አቺያቱ ሚንዳኡዱና ጁሊየን ሉሴንግ በተባሉ ኤክስፐርቶች የሚመራ ወንጀላውን የሚመረምር ኮሚቴ አቋቋሙ። ሴቶችን የመድፈር፣ በግዴታ ጽንስ እንዲያስወርዱ የማድረግ፣ የ13 ዓመት ዕድሜ ያላት ታዳጊ መድፈርን ጨምሮ ወሲባዊ በደሎችን በማድረስ ቢያንስ በ83 የድርጅቱና የአጋር ተቋማት ሰራተኞች ላይ ክስ መቅረቡን መርማሪ ኮሚቴው ደርሶበታል። ያም ብቻ ሳይሆን አንድ የመንግስታቱ ድርጅት ተቀጣሪ የሆኑ ዶክተር ከሳቸው ጸንሳለች ለተባለች አንዲት ሴት መሬት ሊገዙላት ውል ተፈራርመዋል የሚል ዘገባ በአሶሲየትድ ፕሬስ ቀርቦ ነበር። ታዲያ ያንን ሪፖርት 3 ያለሙ የጤና ድርጅት የሥራ ኃላፊዎች በአግባቡ እንዳልተከታተሉት መርማሪ ኮሚቴው አመልክቷል። ባለፈው ወር ለዓለም የጤና ድርጅት የቀረበ አንድ ምስጢራዊ ሪፖርት የተባሉት የሥራ ኃላፊዎች ጉዳዩን በሚመለከት ድርጅቱ ወሲባዊ ብዝበዛን አስመልክቶ የሚከተለውን ፖሊሲ አልጣሱም፣ ስለምን የተጠቀሰችው ሴት የተቀበለችው ምንም አይነት ሰብአዊ እርዳታ ስለሌለና የዓለም የጤና ድርጅት ተረጂ ባለመሆኗ ብሏል። የመርማሪ ኮሚቴው መሪዎች አቺያቱ ሚንዳኡዱ እና ጁሊየን ሉሴንግ ባወጡት መግለጫ ታዲያ የዓለም የጤና ድርጅቱ የእርዳታ ተጠቃሚዎች የሚለው ጉዳይ መተርጎም ያለበት ለወሲባዊ በደል ወይም ብዝበዛ ሊጋለጡ የሚችሉ ሰዎችን ታሳቢ ባደረገና ተጠያቂነትን በሚያስከብር መንገድ ብቻ መሆን አለበት ሲሉ ተናግረዋል። ድርጅቱ ጉዳዩን ውሱን በሆነ መንገድ መተርጎሙ ግብዝነት ነው ሲሉም ነቅፈዋል። በሰሜን ምስራቅ ኮንጎ የኢቦላ ህሙማን ክሊኒክ ተሰራ የነበረችው ኮንጓዊቱ አኒፋ ደርሶብኛል ስላለችው በደል እንዲህ ስትል ትናገራለች።
የዓለም የጤና ድርጅት ባልደረባ ከሆነ ሐኪም ጋር ወሲባዊ ግንኙነት እንድፈጽም ከለውጡ በፊት አገኝ ከነበረው ደሞዝ እጥፍ የማገኝበት ስራ ተሰጠኝ። ያ ነገር እስካሁን ይዘገነነኛል። የደረሰብኝ ወሲባዊ በደል ተጠያቂ የሆኑት ዶክተሮች ቅጣታቸውን እንዲያገኙ ስንት ጊዜ ነው መናገር ያለብኝ? የዓለም የጤና ድርጅት ጠንካራ እርምጃ ማይወስድ ከሆነ ድርጅቱ በደፋሪዎች የተበከለ ነው ብለን እንደመድማለን ማለት ነው። እኔ ከድርጅቱ የገንዘብ ካሳ እንዲሰጠኝ አልጠብቅም፣ ምክንያቱም ገንዘቡ ድርጊቱ የተወብኝን ጠባሳ አያስወግደውም።
የበቀል ጥቃት ይደርስብኛል በሚል ፍራቻ አኒፋ የአባቷን ስም መናገር አልፈለገችም። ለድርጅቱ ስሞታ ያቀረብኩት እንደ አውሮፓውያን አቆጣጠር በ2019 ዓ.ም ሆኖ ሳለ እስካሁን ምንም አይነት ምላሽ አልተሰጠኝም ብላለች አኒፋ። የዓለም የጤና ድርጅት ከሰየማቸው መርማሪዎች አንዷ ሚንዳኡዱ የኒጀር መንግስት ሚኒስትር የነበሩ ናቸው። ሉሴንጎ ደግሞ ኮንጓዊት የሰብአዊ መብት ከበሬታ ተሟጋች ናቸው። ሁለቱም ባወጡት መግለጫቸው ታዲያ ድርጅቱ ከጉዳዩ ጋር ንክኪ ያላቸውን የድርጅቱን የበላይ ኃላፊዎች አንዳቸውንም አልቀጣም፣ በጥፋት ያለመጠየቅ ባህል በተቋሙ ሰፍኗል ሲሉ ነው ነቀፌታ ያሰሙት። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት መስከረም ወር ላይ ወሲባዊ በደሎችና ብዝበዛዎች ተፈጽመዋል የሚሉት ሪፖርቶች በዜና ማሰራጫዎች እንደወጡ የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ጉዳዩ እንዳስቆጣቸውና የሚመለከታቸው ሁሉ ከባድ ቅጣት እንደሚያገኛቸው ተናግረው እንደነበረ ይህ የአሶሲየትድ ፕሬስ ዘገባ ያስታውሳል። የድርጅቱ የአጣዳፊ ጉዳዮች ኃላፊ ዶክተር ማይክል ራያንም ተቋሙ ተፈጽሟል ስለተባለው ወሲባዊ በደል አንዳችም በዝርዝር የሚያውቀው ነገር የለም ብለው እንደነበረ ዘገባው አስታውሷል። የሆነ ሆኖ የመንግስታቱ ድርጅት ምስጢራዊ ሪፖርት እንደሚያሳየው ዶክተር ቴድሮስ ስለቀረቡት የወሲባዊ በደልና ብዝበዛ ውንጀላዎች በ2019 ዓ.ም እንዲያውቁት ተደርጓል። ከዚያም ሌላ የወሲባዊ ምግባረ ብልሹነት ውንጀላ መሰማቱን ተከትሎ ብዙም ሳይቆይ የድርጅቱ ከፍተኛ ባለስልጣናት በጉዳዩ ላይ እንደተነጋገሩበት ሪፖርቱ ይጠቁማል። ዶክተር ቴድሮስ ራሳቸው በኢቦላ ወረርሽኝ ወቅት 14 ጊዜ ወደ ኮንጎ እንደተመላለሱና ድርጅታቸው ለወረርሽኙ የሰጠውን ምላሽ የሚከታተሉት ራሳቸው መሆናቸውን ተናግረው እንደነበረ የኤፒ ዘገባ ጠቅሷል። የሆነ ሆኖ እስካሁን ከተፈጸመው ጥፋት ጋር ግንኙነት ያለው ከስራ የተባረረ አንድም ከፍተኛ ባለስልጣን የለም። ዶክተር ቴድሮስ ባለፈው ወር በሰጡት ማብራሪያ የስራ ኃላፊዎቹ ስራቸውን በአግባቡ አለማከናወናቸውን የሚያሳይ ማስረጃ ስላላገኘ ከስራ ታግደው የነበሩ 3 ባለስልጣናት ወደ ስራቸው እንደተመለሱ አመልክተዋል። የዓለም የጤና ድርጅት በሚስጥራዊው የመንግስታቱ ድርጅት ሪፖርት ላይ አስተያየት ለመስጠት ፈቃደኛ ሳይሆን ቆይቷል። ሆኖም ዶክተር ቴድሮስ የሚደርሱ ወሲባዊ በደሎችና ብዝበዛዎችን ፈጽሞ በትዕግስት አንመለከትም በማለት በተደጋጋሚ ሲናገሩ መሰማታቸውን ዘገባው አመልክቷል። እንዲህ ያለውን አድራጎት ለመከላከል የሚሰራ አዲስ ክፍል መቋቋሙንም ገልጸዋል። ዶክተር ቴድሮስ በቅርቡም ኮንጎ ውስጥ ለደረሱ ወሲባዊ በደሎች ሰለባዎች መርጃ የሚውል 2 ሚሊዮን ዶላር ድርጅታቸው እንደመደበ አስታውቀው ነበር። ይሁን እንጂ እስካሁን ምን ያህል ሴቶች እርዳታውን እንዳገኙ በግልጽ የሚታወቅ ነገር የለም። ጀነት ቡቴምቤ ወረዳ የሚገኝ የኢቦላ ህሙማን ማዕከል ሰራተኛ ሳለች ደረሰብኝ ያለችውን ስትገልጽ፣
አንዱ የዓለም ጤና ድርጅት ዶክተር አስረገዘኝ። ከዚያ ጽንሱን እንዳስወርድ አስገድደውኝ ልሞት ደርሼ ነበር። ድርጅቱ ይህን ያደረገውን ሐኪም መቅጣት አለበት። ምንም አይነት የገንዘብ ካሳም አልተሰጠኝም። ጽንሱን ካስወረድኩ በኋላ ስራ ለመስራት አቅም አጥቻለሁ። ተቋሙ ባልደረቦቹ በዝባዦችና ውሸታሞች መሆናቸውን ማወቅ አለበት
ማለቷን ከለንደን የተጠናቀረው የአሶሲየትድ ፕሬስ ዘገባ ጠቅሷል። ወሲባዊ በደል ደረሰ።
ተከታዩ ዝግጅታችን ደግሞ ስፖርት ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
በድሬዳዋ ስታዲየም እየተካሄደ ባለው ቤትኪንግ የኢትዮጵያ ፕሪሚየር ሊግ ውድድር የቅዳሜና የእሁድ ጨዋታዎች በከተማዋ በጣለው ከባድ ዝናብ ምክንያት እንዲራዘሙ ተደርገዋል። ቅዳሜ ዕለት ኢትዮ ኤሌክትሪክና ሲዳማ ቡና በመጫወት ላይ ያሉ በጣለው ከባድ ዝናብ ምክንያት ሜዳው ማጫወት እንደማይችል የጨዋታ አመራሮች በማሳወቃቸው ምክንያት ጨዋታው 18ኛው ደቂቃ ላይ መቋረጡን የፕሪሚየር ሊጉ አክሲዮን ማህበር አስታውቋል። በቀጣዩ ቀን እሁድ ዕለት ይደረጉ የነበሩ የ15ኛ ሳምንት ሌሎች 2 ጨዋታዎችም ስታዲየሙ ማጫወት እንደማይችል የውድድርና ስነ ስርዓት ኮሚቴው ማረጋገጡን የጠቀሰው ማህበሩ እነዚህ ጨዋታዎችም እንዲራዘሙ ወስኗል። የተራዘሙት 4 ጨዋታዎች በቀጣዮቹ ቀናት እንዲካሄዱ መወሰኑንም ነው ማህበሩ ያስታወቀው። በዚህም መሰረት ኢትዮ ኤሌክትሪክ ከሲዳማ ቡና የሚያደርጉት የ15ኛ ሳምንት ጨዋታ ነገ ማክሰኞ የካቲት 21 10 ሰዓት ላይ የሚካሄድ ሲሆን ጨዋታው ከተቋረጠበት 10ኛው ደቂቃ የሚቀጥል ይሆናል። ምሽት 1 ሰዓት ላይ ደግሞ ኢትዮጵያ ቡናና ፋሲል ከነማ ይጫወታሉ። ከነገ በስቲያ ረቡዕ የካቲት 22 10 ሰዓት ላይ ቅዱስ ጊዮርጊስና ድሬዳዋ ከተማ ሲገጥሙ፣ ምሽት 1 ሰዓት ላይ ደግሞ ባህር ዳር ከተማና ወላይታ ዲቻ ጨዋታቸውን እንደሚያደርጉ የሊጉ አክሲዮን ማህበር መረጃ ያመለክታል። ሊጉን ኢትዮጵያ መድን በ30 ነጥብ ሲመራ፣ አንድ ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ በ29 ነጥብ ይከተላል። በለውጥ አብዮት ላይ እንዳለ የሚነገርለት ማንቸስተር ዩናይትድ ከ6 ዓመት በኋላ የመጀመሪያ ዋንጫውን አንስቷል። ዩናይትድ ለትላንቱ የካራባኦ ዋንጫ ፍልሚያ ወደ ዌምብሌይ ያቀናው በሁሉም ውድድሮች በተከታታይ ባደረጋቸው 20 ጨዋታዎች አንድ ጊዜ ብቻ ተሸንፎ በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጦ ነው። በሳምንቱ አጋማሽ ሐሙስ ዕለት በዩሮፓ ሊግ ባርሴሎናን አሸንፎ ወደ ቀጣዩ ዙር ካለፈ ከ3 ቀናት በኋላ ኒውካስል ዩናይትድን በዌምብሌይ 2-0 በመርታት ዋንጫውን የራሱ አድርጓል። ከ6 ዓመታት በኋላ ያነሳውና በስፖንሰርሺፕ ምክንያት የካራባኦ ካፕ በመባል የሚታወቀው የሊግ ዋንጫ የውድድር ዓመቱ ሲጀመር በብራይተንና በብሬንትፎርድ በተከታታይ የተሸነፈው ዩናይትድ አሁን በትክክለኛ መስመር ላይ መሆኑን ያረጋገጠ ሆኗል። በሰር አሌክስ ፈርጉሰን የኦልትራፎርድ ዘመን 13 የፕሪሚየር ሊግ ዋንጫዎችን፣ 2 የሻምፒዮንስ ሊግ፣ 5 የኤፍኤ ካፕ እና 4 የሊግ ካፕ ዋንጫዎችን ጨምሮ 38 ዋንጫዎችን ያነሳው ዩናይትድ በ2013 ፈርጊ ክለቡን መልቀቁን ተከትሎ በሉዊ ቫን አል መሪነት አንድ የኤፍኤ ካፕ ዋንጫ፣ በሆዜ ሞሪኒዮ ደግሞ አንድ የሊግ ካፕ፣ አንድ የዩሮፓ ሊግ እና አንድ የኮሚኒቲ ሺልድ እንዲሁም በዴቪድ ሞየስ ስር አንድ የኮሚኒቲ ሺልድ ዋንጫን ቢያነሳም ወደ ቀድሞ አቋሙ መመለስ ተስኖት ቆይቷል። ከሰባት ወራት በፊት ወደ ክለቡ የመጣው ኤሪክ ቴን ሃግ ታዲያ ለኦልትራፎርድ አዲስ ተስፋን ያጫረ ይመስላል። ከትናንቱ ድሉ በኋላ በሰጠው አስተያየትም ዋንጫው በጥሩ መንገድና ጥሩ አቅጣጫ ላይ እንዳለን ያሳያል ያለው ቴን ሃግ ውጤቱ በቀጣይ በክለቡ ለመስራት ላሰበው ስራ መነቃቃትን እንደሚፈጥርለት ተናግሯል። ከቡድኑ አባላት ጋር በመሆን ክለቡን ወደ ቀድሞ ክብሩ የመመለስ እቅድ እንዳለውም ገልጿል። የካራባው ዋንጫን ካነሳ በኋላ በኤፍኤ ካፕ፣ በዩሮፓ ሊግና በፕሪሚየር ሊግ ውድድሩን የሚቀጥለው ዩናይትድ የፊታችን ረቡዕ ከዌስትሃም ጋር የኤፍኤ ካፕ ግጥሚያ አለበት።
ቀሪውን ዘገባዎቻችንን በማህበራዊ ሚዲያ ታገኙታላችሁ። ዝግጅቶቻችንን በዚሁ አጠናቀቅን። ሰላም፣ ደህና ደሩ። Thank you.